የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ በቀጥታ ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁ የዛሬ አርብ ሚያዝያ 18 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን።
የጌዲዮ ተወላጆች የጉጂ ተፈናቃዮች ወደ ቀያቸው ከመመለሳቸው በፊት የአካባቢው ሰላም ወደ ነበረበት መመለሱ እንዲረጋገጥላቸው ጠየቁ።
በዚህ ደምቅሳ ላይ ተላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡኛ በእግራችን ረግጠን እንገባለን አገራችን ነውና።
በሙሉ ዘገባ እንመለስበታለን።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ ዛሬ በኦርቶዶክስ ይቅርታ አድማጮች ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦ ውሏል። ስለሱም የሚያተኩር ፕሮግራም አለ።
ዛሬም እኛ ይሄንን በዓል ስናከብር ወገኖቻችን እያሰብን ይልቁንም አገራችን ኢትዮጵያን እያሰብን ስናከብረው የሚገባ በዓል ነው። እሱ ወዶናልና እኛም ልንዋደድ ያስፈልገናል። ዛሬ በአገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው
የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኒኤል ናቸው ይዘናቸዋል።
ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት ሀብታሙ ስዩምና ጽዮን ግርማ አብረናችሁ እንቆያለን።
ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የልዩ ካውንስል ሮበርት ሙለርን የምርመራ ሂደት ለማሰናከል ሲሉ የዋይት ሀውስ ቤተ መንግሥት ካውንስል የነበሩትን ማጋንን ሙለርን ከስራቸው እንዲያባረሩ አዘዋል የሚለውን ክስ አስተባብለዋል። ሙለር ከሶስት ዓመታት በፊት ከተካሄደው የትራምፕ የምርጫ ዘመቻ ጋር ሩሲያ ግንኙነት ይኖራት እንደሆነ የማጣራት ምርመራ ሲያካሂዱ መቆየታቸው የሚታወቅ ነው። ሙለርን የማባረር ሕጋዊ ፍቃድ ያለኝ ቢሆንም የውሸቱ ሚዲያ ተሳስቶ እንዳቀረበው የዋይት ሃውስ ቤተ መንግሥት ካውንስል የነበሩት ማጋንን ሙለርን እንዲያባረሩ አልጠየቅኩም። ሙለርን ለማባረር ብወስን ማጋን መጠየቅ አያስፈልገኝም፣ ራሴ አድርገው ነበር ሲሉ ትራምፕ ዛሬ በትዊተር ገጻቸው ላይ ገልጸዋል።
ቻይና የቤልት ኤንድ ሮድ ኢኒሽቲቭ ወይም የመቀነትና መንገድ መድረክ የተባለውን እቅዷን የማሻሻል ዓላማ እንዳላት አመላክታለች። ማሻሻያ የምታደርገው ግልጽነት ይጎድለዋል፣ የአካባቢ ጥራት ጥበቃው አደጋ አለው፣ ለመሰረተ ልማት ዝርጋታ የሚሰጠው ገንዘብ የብድር ጭነትን ያስከትላል ለሚሉት ነቃፊዎቿ ምላሽ ለመስጠት መሆኑ ግልጽ ሆኗል። የቻይናው ፕሬዚዳንት ሺ ጂንፒንግ ዛሬ ቤጂንግ በተደረገው የሁለተኛው ቀን የቤልት ኤንድ ሮድ ኢኒሽቲቭ ጉባኤ ላይ ባደረጉት ንግግር የበለጸጉት ሀገሮች ስለሚያቀርቧቸው ነቀፌታዎችና ከእስያ አጋሮቻቸው ስለሚሰሙት ቅሬታዎች መንግስታቸው እንደሚያውቅ በግልጽ ተናግረዋል። ሁሉም ነገር በግልጽነት መሰራት አለበት፣ በምንም አይነት ለሙስና ትዕግስት አይኖርም ብለዋል። መንግስታቸው በአሁኑ ወቅት መሰረተ ልማትን ለመዘርጋት በሚደረገው ኮንትራት የዓለም አቀፍ መልክን ያከበረ እንዲሆን ለማበረታታት ሲል የዕዳ ዘላቂነት ማዕቀፍ ያቀርባልም ብለዋል የቻይናው መሪ።
ኬኔት የሚል መጠሪያ የተሰጠው ሳይክሎን ወይንም ከባድ አውሎ ንፋስ የተቀላቀለበት ማዕበል ትናንት ሌሊት ሰሜን ሞዛምቢክን አተራምሷል። 30,000 የሚሆኑ ሰዎች ማዕበሉ ሊደርስባቸው ይችላል ከሚባሉት ቦታዎች እንዲወጡ መደረጉን የአስቸኳይ ጊዜ ሥራ ባለሥልጣናት ገልጸዋል። የአየር ትንበያዎቹ በገለጹት መሠረት ኬኔት በአምስት ሜትር ርዝመት የሚዘሉ ማዕበሎችን ሊያስከትል ይችላል። 600 ሚሊ ሜትር የሚሆን ዝናብ የማውረድ አቅምም አለው ተብሏል።
በሽሪላንካ ዙሪያ የእምነት ቦታዎችን ደህንነት ለመጠበቅ ሲባል በብዙ ሺዎች የሚቆጠሩ ጠባቂዎች በተመደቡበት በአሁኑ ወቅት ሙስሊሞች ዛሬ የጸሎት ጥሪን አክብረዋል። ባለፈው እሁድ የፈረንጆች ፋሲካ በዓል ላይ በአብያተ ክርስቲያናትና በሆቴሎች ላይ ለተከፈተው ጥቃት ተጠያቂዎች ጽንፈኛ ሙስሊም ናቸው መባሉ የሚታወቅ ነው። አብዱላሂ መሐመድ የተባሉ የ48 ዓመት እድሜ አማኝ ከጸሎቱ በፊት ለአሶሺየትድ ፕሬስ ሲናገሩ ሙስሊሞች ብቻ ሳይሆኑ ቡድሃውያን፣ ክርስቲያኖችና ሂንዱዎች ሁሉም ስጋት አድሮባቸዋል ብለዋል። ሽሪላንካ ውስጥ ተጨማሪ ጥቃት ሊኖር ይችላል የሚል ወሬ ስላለም ኮሎምቢያ ያለው የዩናይትድ ስቴትስ ኤምባሲ ሰዎች ከእምነታቸው ቦታ እንዲርቁ መክሯል። አድማጮች ለሰዓቱ ያዝናቸው አጠራሉ ዓለም አቀፍ ዜናዎቻችን እነዚህ ነበሩ። ከቀሪ ካቢኔት ክስቶቻችን ጋር አብራችሁን ቆዩ። የካቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም
አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ከአሜሪካ ድምጽ እየተዘጋጀ የሚቀርብላችሁን የጋቢና ቪኦኤ ዝግጅታችንን ነው የምትከታተሉት። ወደ መጀመሪያው ዝግጅታችን እንለፍ። ከምስራቅና ምዕራብ ጉጂ ዞኖች የተፈናቀሉ የጌዲዮ ብሔር ተወላጆች ውስጥ በመጀመሪያው ዙር 15,000 ዜጎችን ወደ ቀያቸው ለመመለስ ከትላንት በስቲያ አንስቶ እንቅስቃሴ ተጀምሯል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው ማለትም በአካባቢው የተፈናቀሉበት ጉጂ ዞን ማለት ነው የደህንነት ስጋት እንዲቀረፍላቸው ጠይቀዋል። የተፈናቀሉ ዜጎች ይህንን ጥያቄ ያቀረቡት የኦሮሚያና የደቡብ ክልል ከፍተኛ ባለስልጣናት በገደብ ወረዳ ተፈናቃዮቹ በሚገኙበት ቦታ ተገናኝተው በተወያዩበት ጊዜ ነው። በተጨማሪም በምዕራብ ጉጂ ዞን የተገኙት የኦሮሚያ ክልል ምክትል ፕሬዚዳንት አቶ ሽመልስ አብዲሳ ተፈናቅለው እዛው ቀርጫ የሚገኙ ተፈናቃዮችን አነጋግረዋቸዋል። ዮናታን ዘብዲዮስ ከዲላ በተከታዩ ዘገባ ይዳስሰዋል።
ከኦሮሚያ ክልል ምስራቅና ምዕራብ ጉጂ ዞኖች ተፈናቀሉ የገዲዮ ብሔር ተወላጆችን ወደ ቀያቸው ለመመለስ ዓላማ ያደረገ የምክክር መድረክ የኦሮሚያና የደቡብ ክልል ከፍተኛ መንግስት ባለስልጣናት በተገኙበት በገዲዮ ዞን ገደብ ከተማ ከትናንት ጀምሮ የተካሄደ ይገኛል። በዚህ መሰረትም በመጀመሪያው ዙር 15,000 ዜጎችን ወደ ቀያቸው ለመመለስ ከትናንት አንስቶ እንቅስቃሴ ተጀምሯል። በዚህ መድረክ ላይ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ የተደረገው ቅድመ ዝግጅትና የቀጠናው ጸጥታ ያለበትን ደረጃ የሚያሳይ ሰነድ ተዘጋጅቶ ለተፈናቃዮች ቀርቧል። ይሁን እንጂ ወደ ቀያቸው ከመመለሳቸው በፊት በቀጠናው ያለው የደህንነት ስጋትና የሰላም ጉዳይ እልባት እንዲያገኝ ተፈናቃዮች ጠይቀዋል። በቀረበው ሪፖርት ላይ የተፈናቀሉ ዜጎች ሐሳባቸውን ያቀረቡ ሲሆን ተቃውሟቸውን ለከፍተኛ ባለስልጣናት ገልጸዋል። በዚህ መሰረትም በቂ ቅድመ ዝግጅት አለመደረጉና የቀጠናው ሰላም በተመለከተም አንጻራዊ ሰላም አለ ተብሎ ለተፈናቃዮች የቀረበላቸውን ሐሳብ ተቃውመውታል። የቀርጫ ተፈናቃይ አቶ ጎበና ወሬራም
በ2010 ላይ ለአራተኛ ጊዜ ተፈናቅለናል። ጎንደሮ ከተደረገ ወዲህ ምንም አይነት ግጭት የለም፣ ምንም አይነት የሰላም ችግር አልነበረም የሚለው ነገር እጅግ በጣም ያምናል። ምክንያቱም ሰው እየሞተ ነው፣ ሰው እየተዘረፈ ነው። እርዳታ የተሰጠው ዋሮ ጠቅላላ ከህዝብ ተዘርፎ ህዝብ ለሶስተኛና ለአራተኛ መፈናቀል ተዳርጓል። አቤት ሲባል እዛ ታች ያለው ወረዳ አስተዳደር የሚሰማ አይደለም። የወረዳ ፖሊስ ሰው ሞተ ብለው ለአቤቱታ ሰው ሲሄድ እየተቀበለ አይደለም። ይህ በሆነበት በእውነት ሰላም አለ ሲባል ያመናሉ። እውነት እግዚአብሔር ያሳያችሁ።
የቀርጫ ወረዳ ልዩ ጅጋ ቀበሌ ነዋሪ የነበሩትና የ12 ልጆች እናት ወይዘሮ ሲንቀ ደግፌም ወደ ቀያቸው እንዲመለሱ ጥረት መደረጉ እንዳስደሰታቸውና ቀድሞውንም ሲጠይቁት የነበረው ጉዳይ መሆኑን ጠቅሰው በዜጎች ላይ የግድያ የማፈናቀልና ንብረት የማውደም ወንጀል የፈጸሙ ግለሰቦች ባልተያዙበት ሁኔታ እንደምን ወደ ቀያችን እንመለሳለን ነው ያሉትም። ወደ ቀያችን ከመመለሳችን በፊት ለወደመው ንብረታችን ካሳ እንደሚከፈልና የምንጠልልበት ቦታ እንደሚዘጋጅ ቃል የተገባልን ቢሆንም የተደረገ ቅድመ ዝግጅት አለመኖሩን ገልጸው ጉዳዩ ውሃ ቅዳ ውሃ መልሶናል ነው ያሉትም። ከዚህ በተጨማሪም አሁንም ቢሆን የደህንነት ስጋትና የአካባቢው ሰላም አለመረጋጋቱን የተናገሩት አቶ አለማየሁ በራሶ ምዕራብና ምስራቅ ጉጂ ዞኖች ከታጠቁ ኃይሎች እንዲጸዳና በወንጀሉ እጃቸው አሉ የሚባሉ የመንግስት ሹማምንቶችን ጨምሮ በህግ እንዲጠየቁ ቅድመ ሁኔታ አስቀምጠዋል።
እንደ በፊቱ በየቀኑ 4 እና 5 እየተገደለ ስለ አይደለ አንጻራዊ ሰላም አለ ላለሁ የለውም በሚለው ዙራ ላይ ደግሞ ዛሬ ራሱ ሶከ ላይ ትንኮሳ አለ። ጋለሰ ሶከ ማለት ነው። ከቀበሌ ምልሻ አንድ ሰው ተመትቷል፣ ከኦነግ ጋር ተጋጭቶ ማለት ነው። ቢሊ ደሙቅሳ ላይ ትላንትና የሁለት ሰው ቡና እየተጨፈጨፈ ነው። ለመግባት ምንም ድርድርና ውይይትም አያስፈልግም። እንደውም ከፈለጋችሁ ሰላማችሁን ብቻ አረጋግጡ፣ እኛ በእግራችን ረግጠን እንገባለን፣ ሀገራችን ነውና።
የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ አህመድ ቱሳ በውይይቱ ወቅት እንዳሉት ተፈናቃዮች ያነሷቸው ችግሮች ተጨባጭ ናቸው። በተለያዩ ጊዜም የተፈጸሙ የአፈጻጸም ስህተት እንደማይደገግም ገልጿል።
መንግስት በተደጋጋሚ ቃል ይገባል አይፈጽምም የተባለውን ነገር ከዚህ በፊት በጋራ ገምግመን ያ ክፍተት እንዳለ አረጋግጠናል። ያው መንግስት በፌደራል ደረጃ በክልል ደረጃ የሚሰሩ ስራዎች አሉ ተጓተዋል። በዛ ምክንያት ዜጎች ምናልባትም ከዚህ ቀደም ብሎ ወደ ቦታቸው ተመልሶ መቋቋም ከሚችሉበት ጊዜ በላይ የተራዘመ ጊዜ ወስዷል።
ተፈናቃዮች ወደ ቀያቸው ለመመለስ ከፍተኛ ፍላጎት እንዳላቸው ተናግረው ጎጂ ኦሮሞዎችም የተፈናቀሉ ዜጎችን መልሶ ለመቀበል ዝግጁ መሆናቸውን አስታውቀዋል። በዚህ ወቅትም የሰላም ጠባቂ ራሱ ህዝቡ መሆን አለበት ነው ያሉትም። ይህንን ስናደርግ በአመራር ውስጥ የተሰገሰጉ ጥፋተኞችን ቢሆኑ የጸረ ሰላም ኃይሎችን ተጽዕኖ ማስቆም እንችላለን ብለዋል። የደቡብ ክልል ምክትል ርዕሰ መስተዳድርና የክልሉ ሶፍትና ፐብሊክ ሰርቪስ ቢሮ ኃላፊ አቶ ኤልያስ ሽኩር በበኩላቸው በቀጣይ ዘላቂ መፍትሄ ለማምጣት ቆም ብለን የምናስብበትና ጊዜ ሳንሰጥ የምንሰራው ጉዳይ ነው ብለዋል። በክልሉም ሆነ በአገር ደረጃ የጸጥታ ችግር በሁሉም አካባቢዎች መኖራቸውን ጠቅሰው በለውጥ ውስጥ የተፈጠሩ ቀውሶች መሆናቸውን ተናግረዋል። እሳቸው ጸረ ሰላም ኃይል በማለት የገለጿቸው የታጠቁ ኃይሎች ችግር መፍጠራቸውን ተናግረው ዘላቂ መፍትሄ ለማምጣት በጋራ መስራት ያስፈልጋል ነው ያሉትም። ሁሉን ነገር በአንድ ጊዜ መፍታት እንደማይቻል የጠቀሱት ምክትል ርዕሰ መስተዳድሩ የአገሪቱን አቅም ታሳቢ በማድረግ እንደሚፈታና መንግስትም ብቻውን ችግሩን ማቃለል እንደማይችል ገልጸዋል።
ችግሩን የሚፈታው ከዚህ ከሰራዊታችን ጋር ህዝቡ ባለቤት ሆኖ በጋራ ሲሰራ ነው። የዛ አካል ደግሞ እዚህ ያላችሁ ወገኖቻችን ናቸው።
ይህ በእንዲህ እንዳለ ዛሬ በምዕራብ ጉጂ ዞን ቀርጫ ወረዳ የተገኙት የኦሮሚያ ክልላዊ መንግስት ምክትል ፕሬዚዳንት አቶ ሽመልስ አብዲሳ የኦሮሚያ መንግስት የተፈናቀሉ ዜጎች ወደ ቀያቸው በሚመለሱበት ወቅት አስፈላጊውን ድጋፍ እንደሚያደርግ ተናግረዋል። የክልሉ መንግስት በጥፋተኛ ኃይሎች ላይ ቁርጠኛ እርምጃ እንደሚወስድም አረጋግጠዋል። በሁለቱ ህዝቦች መካከል የተፈጠረ ግጭት አለመኖሩን የገለጹት ምክትል ፕሬዚዳንቱ የጉጂ ኦሮሞና የገዲኦ ብሔር አንድነትና አብሮነት ማጠናከር እንደሚያስፈልግም ተናግረዋል። ከሚያዝያ 17 2011 ዓ ም ጀምሮ ከሚያዝያ 30 የተፈናቀሉ ዜጎችን ሙሉ በሙሉ ወደ ቀያቸው ለመመለስ እንቅስቃሴ ተጀምሯል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ገዲኦ ዞን ዲላም።
ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት ከአሜሪካ ድምጽ ራዲዮ። በአማራ ክልል የተለያዩ የጤና ጥበቃና ማሰልጠኛ ተቋማት ውስጥ ያሉ የሕክምና ባለሙያዎች ቅሬታቸውን ያሰሙበት ሰላማዊ ሰልፍ ትናንት ባህር ዳር ከተማ ውስጥ አካሂደዋል። ጥያቄዎቻቸው ከቅጥር፣ ከደሞዝ፣ ከጥቅማ ጥቅምና ወጪን ከመጋራት ጋር የተያያዙ መሆናቸውን ተሰላፊዎቹ ተናግረዋል። ሰልፉን የተከታተለችው አስቴር ምስጋናው ተጨማሪ ይዛለች።
ቁጥራቸው ወደ 200 የሚጠጉ ከፈለገ ሕይወት ሪፈራል ሆስፒታል፣ ከጋምቢት ቺንግ አጠቃላይ ሆስፒታል፣ ከጥበበ ጊዮን ስፔሻላይዝድ ሆስፒታል እና ከአዲስ ዓለም ሆስፒታል የተውጣጡ የሕክምና ባለሙያዎችና ተማሪዎች በባህር ዳር ከተማ ከሙያ ጋር በተያያዘ ያላቸውን ቅሬታ በሰላማዊ ሰልፍ ገልጸዋል።
እናቶችና ሕጻናት በከፍተኛ መጠን
በሚሞቱባት አገር
ያልተቀጠረ ዶክተር
የጤና ባለሙያዎቹና ተማሪዎቹ ጥያቄያቸውን ያነሱት በሀገር አቀፍና በክልል ደረጃ ያሉ ችግሮችን በመጥቀስ ነበር። የመጀመሪያው ከደሞዝና ከትርፍ ሰዓት ክፍያ ጋር እንዲሁም ከሌሎች ጥቅማ ጥቅሞች ጋር በተያያዘ ነበር።
ስሜ ዶክተር አንድነት አዱኛ ይባላል። በፈለገ ሕይወት ሪፈራል ሆስፒታል ጠቅላላ ሐኪም ነኝ። እንደ ሀገር አቀፍ የሐኪሞችን ችግር ካየን የመጀመሪያው የደሞዝ ጥያቄ ነው። የደሞዝን ጥያቄ ስናነሳ የአንድ ጠቅላላ ሐኪም ደሞዝ 6179 ብር ነው። ተቆርጦ 4776 ብር ነው የሚደርሰው። አዲስ አበባ ላይ የተመደቡ ሐኪሞች 4776 ብር ኮንዶሚኒየም እንኳን መከራየት አይችሉም። ጤና ቢሮዎቹ ሐኪም መቅጠር አልቻሉ። 48 ሐኪም ተመድቦላቸው መቅጠር የምንችለው 10 ሐኪም ነው፣ ስልክ እንደውልላቸዋለን ተብሎ ተበትነዋል። በዚህ ሰዓት ባለፉት ሁለት ወራት 25 ሐኪም ተመድቦ አንፈልግም ተብሏል። ነገር ግን በቂ ሐኪም እንደሌላቸው እነሱም ያምናሉ።
ዶክተር ታደሰ ፈንታ እባላለሁ። በባህር ዳር ዩኒቨርሲቲ የመጀመሪያ ዓመት የቀዶ ሕክምና ተማሪ ነኝ። ሄልዝ ኢንሹራንስን በተመለከተ ነው። የጤና ሕክምና እንዲኖረን እንፈልጋለን።
በጤና ጥበቃ ሚኒስቴር የሰው ሀብትና አስተዳደር ዳይሬክተር አቶ ሀብታሙ ደምሴን በስልክ ለማግኘት ያደረግኩት ሙከራ አልተሳካም። ነገር ግን ከአማራ ብዙሃን መገናኛ ድርጅት ድረገጽ ላይ ያገኘሁት መረጃ እንደሚያመለክተው ሰልፈኞቹ ያነሷቸው ጥያቄዎች ተገቢ ናቸው ብለዋል። በቅርቡም በአንዳንድ የሀገሪቱ ክፍሎች እንደዚህ አይነት ጥያቄዎች እየተነሱ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ ከወራት በፊት ከጤናው ዘርፍ ጋር ተያይዞ የሕክምና ባለሙያዎች የሚያቀርቧቸውን ጉዳዮች ለመመለስ አንድ ግብረ ኃይል አቋቁሞ የዳሰሳ ጥናት ማጥናቱንም ገልጸዋል። ግብረ ኃይሉ ያደረገውን የዳሰሳ ጥናት መሰረት በማድረግ ወጥ የሆነ መመሪያ ለማዘጋጀት እየተሰራ መሆኑንና በቅርቡም የሚመለከታቸው አካላት እንዲያጸድቁት ሚኒስትሩ እየጣረ መሆኑን አመላክተዋል። ሌላው ሰልፈኞች ያነሱት ጥያቄ ደግሞ ከወጪ መጋራት ጋር የተያያዘ ነው።
አንድ ሐኪም ተምሮ ለመጨረስ ከመንግስት ጋር የሚፈርመው ኮስት ሼሪንግ 43 ሺህ ብር አካባቢ ነው። ነገር ግን አንድ ሰው ሙያ ፈቃዱን ማግኘት ካለበት 427 ሺህ ወይም ኦልሞስት ግማሽ ሚሊዮን የሚጠጋ ብር ይከፍላል። ነገር ግን ያንን የሙያ ፈቃዱን እስከሚያገኝ ድረስ የሚከፈለው ደሞዝ 112 ሺህ ብር ብቻ ነው። ስለዚህ የሚወጡት ህጎች፣ የሚወጡት ፖሊሲዎች በሙሉ ሐኪሙንና የህክምናውን ማህበረሰብ ማዕከል ያላደረጉ የፖለቲካ ውሳኔ ነው የሚሆኑት።
የሳይንስና ከፍተኛ ተቋማት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ ከአሜሪካ ድምጽ ጋር በስልክ በነበራቸው ቆይታ የሚከተለው መልስ ሰጥተዋል።
ወጪ መጋራት ጋር በተገናኘ ጥያቄውን ሰምተናል። ከዚህ በፊትም በሌሎች ተቋማት ስለተነሳ እንዲጋሩ የሚጠበቀው ወጪ የተጋነነ ነው፣ ትክክለኛ ወጪውን አይገልጽም የሚል ተነስቷል። ወደ 480 ሺህ እንደዚህ እንጋራለን የሚል ይሄ ምንጩ ምን እንደሆነ ወደኋላ ሄዶ የመፈተሽ ስራ እንዲሰራና ትክክለኛ ወጪ በትክክል ተሰጥቶ ያንኑ እነሱ ላይ የወጣባቸው ወጪ እንዲቀሩ በሁለቱ ሚኒስትር መስሪያ ቤቶች ተነስተዋል። ይህ ሲጠናቀቅ ለሁሉም ተማሪዎች ተግባር የሚደረግ ነው የሚሆኑ። የሙያ ፈቃዳቸውን የሚሰጠው አገልግሎታቸውን ከተወጡ በኋላ አገልግሎታቸውን አሁን ምደባ ሁሉም እያገኙ ስላልሆነ በተለይ ምደባ የማያገኙትን የሙያ ፈቃዳቸው ተሰጥቷቸው ግን የውጭ መጋራታቸውን ሲጨርሱ ዋናው የትምህርት ማስረጃቸውን እንዲወስዱ የሚያስችል አሰራር እየተዘረጋ ነው ያለው።
መቼ እውን ይሆናል?
ስራው ተጀምሯል። ሊጠናቀቅ የሚገለጽ ነው የሚሆን።
ባለሙያዎቹና ተማሪዎቹ በሶስተኛ ደረጃ ያነሱት ጥያቄ ደግሞ በክልል ደረጃ ነው። በተለይ የፈለገ ህይወት ሪፈራል ሆስፒታል ከጥበበ ግዮን ስፔሻላይዝድ ሆስፒታል ጋር ለ12 ዓመታት አብረው ሲሰሩ ቆይተዋል። ጀማሪ ሐኪሞችም ከነባር ሐኪሞች ጋር አብረው እየሰሩ የልምድ ልውውጥ ያደርጉ ነበር። አሁን ግን ይህ የለም ይላሉ።
የጥበበ ግዮን ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ወይም የባህር ዳር ዩኒቨርሲቲና የፈለገ ህይወት ሪፈራል ሆስፒታል ነው ለ12 ዓመት አብረው በጋራ ሲሰሩ ነበረ። ምክንያቱ ፋይናንሻል ነው የሚል ካቨር አለው። በትክክል ኢንቨስቲጌት ማድረግ ይፈልጋል። የሰልፍ ዋና አላማ የሚመለከተው አካል ይህንን ነገር ኢንቨስቲጌት አድርጎ ውሳኔ እንዲሰጥበት ስለሆነ ማለት ነው። ነገር ግን 12 ዓመት ከሰሩ በኋላ ያለምንም ባክግራውንድ ፈለገ ህይወትም በቂ ሐኪም ሳይኖረው፣ ጥበበ ግዮንም ወይም አዲሱ የባህር ዳር ዩኒቨርሲቲም በቂ መሳሪያ ሳይኖረው በአመራሮች እልህ ብቻ ሁለቱ ተቋማት ተፋቱ።
ለዚህ መልስ ደግሞ የአማራ ክልል ጤና ጥበቃ ቢሮ ኃላፊ ዶክተር አበባው ገበያውን ለማነጋገር ብሞክርም ፈቃደኛ ባለመሆናቸው አልተሳካም። በዚህ ርዕሰ ጉዳይ ተጨማሪ ባለሙያዎችን በማካተት ሰፋ ያለ ዘገባ ይዤ በቅርቡ የመመለስ ይሆናል። ከሰሞኑ በሀገሪቱ በተለያዩ የክልል ከተሞች ያሉ የሕክምና ተማሪዎች ከጥቅማ ጥቅም ጋር በተያያዘ ሰላማዊ ሰልፍ ማድረጋቸው የሚታወስ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባዋ እናመሰግናለን። ከአሜሪካ ድምጽ ከጋቢና ቪኦኤ የሚተላለፍላችሁ ፕሮግራም ይቀጥላል። ዛሬ በኦርቶዶክስ ክርስትና እምነት ተከታዮች ዘንድ የኢየሱስ ክርስቶስ ስነ ስቅለት ታስቦ ውሏል። በሀገር ውስጥና ውጭ ያሉ ብዙ ኢትዮጵያውያን ወደ አብያተ ክርስቲያናት በመትመም በስግደት በጾምና በጸሎት ቀኑን አሳልፈዋል። የቀኑን ሃይማኖታዊ ዳራና ምእመናን በዓለማዊ ኑሯቸው ልብ ሊሏቸው የሚገቡ የበዓሉን አንደምታዎች ይነግሩን ዘንድ የጠየቅናቸው ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ቀጣዩን አነጋግረውናል። ያነጋገራቸው ሀብታሙ ስዩም ነው።
የዛሬው በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በገባው አምላካዊ ቃል መሰረት የእኛን ሞት የሞተበት፣ የእኛን ቁስል የቆሰለበት፣ የእኛን ግርፋት የተገረፈበት ታላቅ ዕለት ነው። በሱ ቁስል እኛ ተፈወስን ብሎ ነቢዩ ኢሳያስ እንደተናገረው በሱ መቁሰል እኛ የተፈወስንበት፣ በሱ መሞት ደግሞ በእኛ ላይ የነበረው ዘላለማዊ ሞት የጠፋበት፣ የተደመሰሰበት፣ በሲኦል የነበሩ ነፍሳት ሁሉ ነፃ የወጡበት ታላቅ የነፃነትና የሰላም የፍቅር ቀን ነው። መላእክቱ ነጭ ለብሰው ምስራች ሆና በሰሩ በዛሬው ዕለት በአዋጅ የተነገረው ህግ የተሻረበት የሞት ህግ ተሽሮ የሰው ልጆች በክርስቶስ መሰቀል የጠብ ግርግዳ የፈረሰበት ዕለት እንደሆነ ቅዱስ ጳውሎስ በኤፌሶን 2 ላይ ይናገራል። የጠብ ግርግዳ የፈረሰበት ነው ይላልና፣ ስለዚህ ይሄ በዓል ትልቁ መልእክቱ እሱ እኛን እንደወደደን እሱ ስለ እኛ ራሱን አሳልፎ እንደሰጠ እኛም እንደዚሁ ልንዋደድና ልንፋቀር እንደሚገባን ነው። ዛሬም እኛ ይሄንን በዓል ስናከብር ወገኖቻችን እያሰብን ይልቁንም አገራችን ኢትዮጵያን እያሰብን ልናከብረው የሚገባ በዓል ነው። እሱ ወዶናልና እኛም ልንዋደድ ያስፈልገናል። ዛሬ በአገራችን በአንዳንድ ቦታ የምንሰማው ነገር በእጅጉ የሚያሳዝን ሁኔታዎችን የምንሰማው የእርስ በርስ መገፋፋቱ፣ በብሔር በጎጥ መገዳደሉ፣ አንዱ ሌላውን ማሳደዱ በእጅጉ የሚያሳዝን ነው። መስቀሉን የምታከብር መስቀሉን የምትወድ ሀገር፣ ክርስቶስን የምትወድ ሀገር፣ ሀገረ እግዚአብሔር የሆነች ኢትዮጵያ ላይ እንዲህ አይነት የዘር ጥላቻ መሰማቱና መታየቱ በእጅጉ የሚያሳፍርና የሚያሳዝን ስለሆነ በእውነት እንዲህ አይነት ክፉ አድራጊዎች ከእንዲህ ያለ ድርጊታቸው የሚቆጠቡበት መስቀሉን በማየት የምንፋቀርበት የምንዋደድበት የምንረዳዳበት ሊሆን ይገባል። ኦቡ ከገባበት ጀምሮ እስከ ትንሣኤው ድረስ በቤተ ክርስቲያን የሚነገሩት የሚሰጡት ትምህርቶች ሁሉ የመድኃኒታችን ኢየሱስ ክርስቶስን መከራ መቀበል ስለ እኛ መጾሙን መጸለዩን መሞት መነሳቱን ነው እና ይሄ ሁሉ የተከናወነው የሰው ልጆችን ስለወደደን ነው። ምንም አድርገንለት ሳይሆን እንዲሁ ስለወደደን ብቻ የወደዳቸውን እስከ መጨረሻው ድረስ ወደዳቸው ይላል ቅዱስ ቃሉ። ስለዚህ ይህንን ፍቅሩን የምናይበት ስለሆነ በዚህ መልክ እንድናከብረው አደራላለሁ። እንግዲህ በዓሉ የሰላም የፍቅርና የበረከት ለሁላችንም ያድርግልን። አሜን።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ ይቀጥላል። በአማራ ክልል በጎ ኢትዮጵያን በሚል ስያሜ የተደራጁ ወጣቶች ዛሬ ባህር ዳር ላይ ወርሃዊ ስብሰባቸውን ሲያካሂዱ ይቅር መባባል እስከ ዛሬ ለተጠራቀሙ ችግሮች መፍትሄ ያስገኛል ብለው እንደሚያምኑ ተናግረዋል። ስብሰባውን የተከታተለችውና የማኅበሩ መሪዎችና አባላትን ያነጋገረችው አስቴር ምስጋናው ናት። ቀጣዩን ዘገባ ልካልናለች።
በባህር ዳር ከተማ ደግ ኢትዮጵያውያን በሚል ስያሜ የሚታወቅ ያቻላቻ የመማሪያ የውይይት መድረክ የሚያዘጋጁ ወጣቶች አሉ። ወጣቶቹ ይህንን የመማሪያ መድረክ ያዘጋጁት ደግሞ በቅርቡ ነው። የሚገናኙትም በወር አንዴ ሲሆን መልካም ስብዕና የሚገነቡ አስተሳሰቦችን በማንሳት እርስ በርስ እንማማራለን፣ እንተናነጻለን ይላል ሰብሳቢው ወጣት ቤንጃሚን ወንዴ።
ደግ ኢትዮጵያውያን ስብስባችን የተቋቋመ ነው የትኛውም የድርጊቶች ሁሉ መጀመሪያ ጽንሱ ሀሳብ እንደሆነ እና ሰው አንድ ነገር ከማድረጉ በፊት ወደ ድርጊት ከመምጣቱ በፊት ሀሳብ እንደሚቀድም፣ ስለዚህ ሰው የሚታረምበት ቦታ፣ የሚስተካከልበት ቦታ፣ የሚለወጥበት ቦታ ሀሳቡ እንደሆነ ሀሳብ ላይ ትኩረት አድርገን አንድ ዝግጅት አዘጋጅተናል። ከዛ ቀጥለን ያዘጋጀ ነው እዚሁ ጋር በተያያዘ ነው ገንቢ ግጭት የሚል ነው። ግጭት የለም ብለን ግጭት ምድር ላይ በሙሉ አይኖርም ሳይሆን ግጭቶችን እንዴት ወደ ገንቢ ግጭት መለወጥ ይቻላል፣ አሁን አፍራሽ ግጭቶችን ማጥፋት እና ወደ መልካም ግጭት መለወጥ፣ ማንኛውም ሰው አብሮ ሲኖር ለመተናነጽ የሚሆን ገንቢ ግጭት ያደርጋል።
እነዚህ ወጣቶች ከሰሞኑ የይቅርታ ሚስጥር ታላቅ ነው በሚል ርዕስ ተሰባስበው በመንፈሳዊ ዓለም የሚታወቁ ታሪኮችን ከምድራዊ ዓለም ጋር በማዛመድ የሰው ልጅ ይቅር መባባል አለበት ሲሉ ተደምጠዋል።
አሁን አገሪቱ የምትታየው አንዱ አንዱን በድሏል፣ አንዱ አንዱን ጎድቷል የሚል አገርን ወደ ማፍረስ የሚወስድ ነገር ይታያል እና ይህን ነገር የሚቀይረው ይቅርታ ብቻ ነው። ይቅርታ ምዕራፉን ይዘጋዋል። ክፉውን ምዕራፍ የመጣውን ወደ ጥፋት ሊያመጣ ያለውን ወደ ውድቀት ሊያመጣ ያለውን ለመበታተን ያዘጋጀውን ያንን ክፉን ጽንስ የምንደፋበት የምናስወግድበት መንገድ ይቅርታ ነው። ስለዚህ ይቅርታን ደግሞ እንደ ሀገርም እንደ ቤተሰብም እንደ ጓደኛም ሰዎች በሚገናኙበት ጊዜ ይቅርታ መለማመድ እንዳለባቸው ነው።
ወጣት ድል በድል ረታ እንደሚለው ደግሞ የመጥፎ ድርጊቶች መነሻው ሀሳብ ነው እና በተለይ ወጣቱ አሁን በሀገራችን የተዘራውን መጥፎ ሀሳብ በይቅርታ መሻር አለበት ይላል።
መንፈሳዊ ሕይወት ውስጥ የሚኖር ሰው ደግሞ ይቅርታ የሚለው በዚህ ምድር ላይ በእያንዳንዱ ሰዓትና እንቅስቃሴ ወቅት ግጭቶች ሊኖሩ ይችላሉ፣ መጣላቶች ሊኖሩ ይችላሉ፣ አለመግባባቶች ሊኖሩ ይችላሉ። ግን እነዚህ አለመግባባቶች፣ ግጭቶች በዚህ ምድር ላይ ፈተናቸው እስካልሄድን ድረስ በሰማይ ውስጥ የሚኖራልና አይደለም የምናስበው ያ ሰማያዊ ህይወት ዋጋ የለው። ብዙ ሰው ይቅርታ የሚለውን ቃል ከቃል በዘለለ በህይወት መኖር አለመቻሉ አሁን ላለችበት ሁኔታ ሀገራችን ጋርቦና ከምንፋቀርበት ይልቅ የምንጋጭበት ነገር በዚህ ዘመን ላይ ተዘርቶልናል። በጣም ብዙ ይህንን ነገር የሰው ልጅ እንዴት ቆም ብለን ማየት እንደማንችል አይገባኝም። አንድ ሰው መጣና ክርስቶስ ኢየሱስን ጠየቀው፣ ጥያቄ ወደ ህይወት ልግብ መግባት ፈልጋለሁ ግን ምን ላደርጋለሁ? ባልንጀራ እንደራስ ወደዳ ወደ እግዚአብሔር መንግስት ለመግባት ባልንጀሮቻችንን እንድንወድ ታዘናል። በቃ ይቅር የምንለው ምንድን ነገር ነው ስትሉ፣ የመጀመሪያው የተደረገብን ክፉ ንግግር ሊሆን ይችላል፣ የቀረበብን ክፉ ሀሳብ። ሰው ይቅር ማለት አለ። ብዙ ሰው ለጥላቻ ወይም ደግሞ ለግጭት መነሻ የሚሆኑ ሀሳቦችን በጊዜ በእንጭጡ መግጨት ባለመቻላችን ኋላ ላይ ለአካላዊ ጥቃት እንዳረጋለን ራሳ። ስለዚህ ሰው ይቅር ስንል በቦክስ የመታን ያደማንን ያቆሰለንን ያሰረንን ያንገላታንን ብቻ ሳይሆን ክፉ ንግግር የተናገረንም ይቅር እንድንል ያስፈልጋል።
ወጣት ታደሰ ደግሞ ለሀገራችን የሚበጃትን ነው እኛ ወጣቶች አሁን እየሰራን ያለን ይላል።
ሀገራችን የሚያስፈልጋት የመጀመሪያው ነገር መደማመጥ ነው። ለመደማመጥ ደግሞ ይሄኛው ይቅር ይሄኛው ጉዳይ ላይ እናውራ ማለት ያስፈልጋል። ሰው ይቅርታ የሚለው ሚስጥር ይቅር ከሚለው ይነሳል ማለት ነው። ለኔ ያ ነው ይገባኝ። ስለዚህ ሀገሪቱም የሚያስፈልጋት ይሄ ነው፣ ለመስማማት፣ ለመደማመጥ፣ ለመነጋገር። ያላስፈለጉ ነገሮች አሉ፣ የማያስፈልጉ ነገን የማያስኬዱ ነገሮች አሉ። እሱን ይቅር ብለን ከዛ ለመነጋገር፣ ለመደማመጥ፣ መስማማት መቻል አለብን ብዬ አስባለሁ።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አድማጮች እንግዲህ በመግቢያችን ላይ እንደገለጽንላችሁ ዛሬ ስቅለት ዕለት ነው። በገና ጋብዛችሁ ጋቢና ቪኦኤ ጉዟችን እንግዲህ በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሀብታሙ ስዩም ነበርን። ዝግጅቱን በቴክኒክ ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነው።
ጉዟችሁ የሰመረ ይሁን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። አለሙ አጋ በበገናው አብረዋችሁ ጥቂት ይቆያሉ። Thank you.
Radio Sagale Americati.